ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀምረ ከአሜሪካ ድምጽ ዛሬ ምሽት ቀጣዮቹ ጉዳዮች ይቀርባሉ።
እኔ በጣም ነው ደስ ያለኝ፣ ምክንያቱም በጣም አራት ወር ሙሉ ጁንታ ይዞን ነበርና ከዛ በቃ ምንም መቆጣጠር ምክንያቱም በጣም ከባድ ናቸው ብሎ ያስፈራሉ። እኔ ፈራቻለሁ በጣም።
ፈዳዩን ወጣት ራሄል ወልደን የሰማናት በጦርነት ውስጥ የሰነበተችው የላሊበላ ከተማ ከጉዳቷ ሙሉ በሙሉ ባታገግምም ወጣቶችን ጨምሮ ነዋሪዎቿ ግን ከተማዋን ዳግም ለማነቃቃት እየጣሩ ነው። ሙሉ ዘገባውን በምሽቱ እናሰማቸዋል።
ሁሌ ማስበውና የምናገረው ለወጣቶች ወጣት መስራት ይችላል፣ ወጣት ከፍለፊቱ እንቅፋት መጥቶኛል ብሎ ወደኋላ መመለስ የለበትም። ይልቁንስ እንቅፋቱን አንደግዮን ሊያሮጠው እንደመተው አድርጎ ማሰብ መቻል አለበት።
አሁን ደግሞ የሰማነው እስራኤል በልማን ነው። እስራኤል የበርካታ የፈጠራ ውጤቶች ባለቤት የሆነ ወጣት ነው። ስለ ተወሰኑ ውስጥ ዛሬ ምሽት ያሰማናል። እኒና ሌሎች ጉዳዮች የተካተቱበትን መሰናዶ ሀብታሙ ይመራለው። በታሌ መኮንን ደግሞ የድምፅና ምስል ምህንድስናውን ይከውናል። ከሁሉ በፊት አስቀድመን አጫጭር ያለም ዜናዎች እናሰማቸዋለን። ኤደን ገረመው
ለሁሉም ሀብታሙ አድማጮች በድጋሚ እንደምን አምሽታችኋል። የኢትዮጵያ የሰብአዊ መብቶች ኮሚሽን ኢሰመኮ በአፋርና በአማራ ክልሎች ተስፋፍቶ በቆየው ጦርነት የተከሰቱ የሰብአዊ መብቶች ጥሰቶችን በተመለከተ ከመስከረም ወር 2014 ዓ.ም ጀምሮ ለአራት ወራት ያህል ያደረገውን ምርመራ ይፋ አደረገ። ኢሰመኮ ከዚህ ቀደም ከተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ጽህፈት ቤት ጋር በጣምራ ካደረጉትና በትግራይ ክልል ካተኮረው ሪፖርት ቀጣይ በሆነው በዚህ ሪፖርት ላይ በተለይም ከሐምሌ ወር 2013 ዓ.ም ጀምሮ የትግራይ ኃይሎች በአማራና በአፋር ክልሎች ላይ በከፈቱት ወታደራዊ ጥቃት በርካታ ቦታዎችን መቆጣጠራቸውን ተከትሎ ተፈጽመዋል የተባሉ የሰብአዊ መብት ጥሰቶችን ከነጾታዊ እንድምታቸው መመርመሩን ገልጿል። በአፋር ክልል ፈንቲ፣ ረሱና አውራሲ ረሱ ዞኖች የሚገኙ አካባቢዎችና በአማራ ክልል ሰሜን ጎንደር፣ ሰሜን ወሎ፣ ደቡብ ወሎ፣ ሰሜን ሸዋና በኦሮሞ ብሔረሰብ አስተዳደር ዞን ውስጥ የሚገኙ በአጠቃላይ 50 ስፍራዎችን መመርመሩን ያስታወቀ ሲሆን በተጨማሪም በተወሰነ መጠን በትግራይ ክልል የተፈጸሙ የአየር ጥቃቶችን በሚመለከትም ክትትልና ምርመራ ማድረጉን አስታውቋል። ኮሚሽኑ ምርመራ አድርጌባቸዋለሁ ባላቸው አካባቢዎችም ሆነ ተብለው የተፈጸሙ ህገወጥ ግድያዎችን ሳይጨምር በጦርነት ውስጥ በሲቪል ሰዎች ላይ በደረሰ የህይወትና የአካል ጉዳት ብቻ ቢያንስ 403 ሲቪል ሰዎች ለሞት እንዲሁም 309 ሲቪል ሰዎች ደግሞ ለቀላልና ለከባድ የአካል ጉዳት ተዳርገዋል ሲል አስታውቋል። አብዛኞቹ ምርመራ በተደረገባቸው አካባቢዎች የትግራይ ኃይሎች ሆነ ብለው በታቀደ በተጠና በተደራጀ መንገድ ስልታዊ የዘረፋና ገፈፋ ተግባር በተለይም የህክምና መሳሪያ ቁሳቁስ ማሽኖችንና የቴክኖሎጂ መሳሪያዎችን በመዝረፍና በመክፈፍ በመኪና በመጫን ወስደዋል ያለ ሲሆን በአፋርና በአማራ ክልሎች በአጠቃላይ 2409 የጤና ተቋማት ላይ ጥቃት፣ ጉዳትና ዘርፊያ በመድረሱ አገልግሎታቸው ተቋርጧል ሲል መግለጫው አስታውቋል። የሰመኮ ዋና ኮሚሽነር ዶክተር ዳንኤል በቀለ ለ15 ወራት በላይ ከዘለቀው ጦርነት ከዚህ የበለጠ ጉዳት እንዳይደርስም ሁሉም ተፋላሚ ወገኖች ያለምንም ቅድመ ሁኔታ የተኩስ አቁም አድርገው ለፖለቲካዊ መፍትሄ ንግግር መጀመር ይገባቸዋል ማለታቸውንም መግለጫው ጨምሮ አስታውቋል። አድማጮች የዚህን ዜና ዝርዝር ከምሽቱ 3 ሰዓት ላይ በሚቀርበው የአማርኛው መሰናዶ እንድትጠብቁ እንጋብዛለን። ዩናይትድ ስቴትስ ሞስኮ በዩክሬን ላይ የጦር ወንጀሎችን እየፈጸመች ነው ስትል አስጠነቀቀች። የዩናይትድ ስቴትስ ባለስልጣናት ሩሲያ የሚደረገው ድርድር ፍሬ አልባ ሲሆንባት ህዝብ በበዛባቸው አካባቢዎች ላይ ጉዳት የማድረስ ስልት ጀምራለች ብለዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስ ምንም እንኳን ሩሲያ ወንጀሎችን ፈጽማለች ብለው ለይተው ባይተሱም በጄኔቫ ኮንቬንሽን የሰብአዊ የጦር ወንጀሎች ተብሎ የተቀመጡትን አይነት ሲቪሎችን ሆነ ብሎ የማጥቃት ሂደቶች መኖራቸውን የታመኑ ሪፖርቶች አሳይተውናል ብለዋል። ይሁን እንጂ ሩሲያ በዩክሬን ወረራ ሲቪሎችን ኢላማ አድርጋለች መባሏን አልተቀበለችውም። በሌላ የተያያዘ ዜና የደቡብ አፍሪካ ፕሬዝዳንት ሲሪል ራማፎሳ ትላንት ማምሻውን የሩሲያ ዩክሬንን ግጭት እንዳሸማግል ተጠይቀያለው ያሉ ሲሆን ከሩሲያው አቻቸው ብላድሚር ፑቲን ጋር በስልክ መነጋገራቸውና ሁኔታዎቹ በድርድር ሊፈቱ እንደሚገባ ለፑቲን መናገራቸውን ሮይተርስ ዘግቧል። ይሁን እንጂ ራማፎሳ ለድርድሩ ማን እንደጋበዛቸውም ሆነ ከሁለቱ ሀገራት ጋር በምን አይነት መልኩ እንደሚሰሩ ዝርዝሩን አላስታወቁም። ለአርብ ምሽት ያስኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቪኦኤ መሰናዶች ጋር ታመሹ ዘንድ ወደ ሀብታሙ ስዩም እመልሳችኋለሁ። ለዜናዎቹ ኤደን ገረመው።
ኤደንን አመሰግናለሁ። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ የሚቀርብ ልዩ የወጣቶች መርሃ ግብርም ነው። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። ወደ ቀዳሚ ዘገባ እንሻገር። በላሊበላ ኑሯቸውን በቱሪስቶች ላይ የተመሰረተ ነዋሪዎች ወደ ስራቸው ዳግም ለመመለስ የተለመደ ኑሯቸውንም ለመቀጠል እየሞከሩ ነው። አብዛኛው እንቅስቃሴዋ በቱሪዝም ላይ የተመሰረተው ታሪካዊቷ ላሊበላ በኮቪድ-19 እና በግጭት ምክንያት ተቀዛቅዛ መቆየቷ ፈታኝ ቀናትን እንዲጋፈጡ እንዳደረጋቸው ነዋሪዎች ተናግረዋል። አሁን ላይ ግን ሁኔታው ወደ ቀድሞ መመለስ ጀምሯል ይለናል የመስቀል ችርቻሮ ንግድ ላይ ተሰማሩ ወጣትና አዋቂ ከተማዋ ነዋሪዎች ያነጋገረው ኬኔዲ አባተ።
የቀድሞ ኢትዮጵያውያንን የኪነ ህንጻ ጥበብ የሚመሰክሩት ዩኔስኮ ባለም ቅርስነት የመዘገባቸው የቅዱስ ላሊበላ ውቅር አብያተ ክርስቲያናት የከተማዋና የነዋሪዎቹ ግርማ ሞገስ እንደሆኑ ምዕት ዓመታትን ተሻግረው ዛሬ ላይ ደርሰዋል። የላሊበላ ከተማን ያለነዚህ ውቅር አብያተ ክርስቲያናት ማሰብ የሚቻል አይደለም። ቅርሶቹ ከታሪካዊ ፋይዳቸው ባለፈ ለላሊበላና ለነዋሪዎቿ በቀጥታም ይሁን በተዘዋዋሪ የለተለት ትርጉም አላቸው። ብዙዎች ኑሯቸውን የሚመሩበት የሥራና የገቢ ምንጫቸው ቅርሶቹን ብለው በሚመጡት ቱሪስቶች ላይ የተመሰረተ ነው። ይሁን እንጂ የኮቪድ-19 ወረርሽኝና የሰሜኑ ግጭት አብዛኛው የከተማዋ የንግድ እንቅስቃሴዎች ተገተው እንዲቆዩ አስገድደዋል። በቅዱስ ላሊበላ ደብር ዙሪያ የተለያዩ የችርቻሮ ንግዶች ላይ ከተሰማሩት መካከል የሆነችው ወይዘሮ የሽወርቅ ታዘበው በገና በዓል ሰሞን በሰጠችኝ አስተያየት ስለ ሁኔታው እንዲታስረዳለች።
ያው መስቀሉን ማመጣው ከአዲስ አበባ ከሰቆጣ ከባህር ዳር አመጣለሁ። እዚህ ቸረችላለሁ፣ ሁሌም እሰራለሁ። ያው ዘንድሮ ግን በፊትም በእንትኑ በኮሮና ምክንያት አልሰራሁም፣ አሁንም ደግሞ በጦርነቱ ምክንያት አቋርጬ ነው ያልኩት። ጦርነቱ በነበረበት ሰዓት ሐምሌ 29 ሮብ ለሐሙስ ማታ ላይ ሸሽት ነበረ። ልጆችን ይዤ ሄድኩ፣ ተሰደድኩ ገጠር ለአንድ ወር ቆየሁ። እዛው ቆይቼ ያው ልጆቹ አልችል ሲሉ መጣሁ። አሁን ደህና ነው ነይ ሲሉ መጣሁ። ከመጣሁም ያው ዋን ወጣም ከቤት እዛው ግቢ ውስጥ እንውላለን። መውጣት አይቻልም። ስንወጣም ስትሰበሰብ አስፋልት ላይ ግቡ ይላሉ፣ ያስገቡናል። ያው ከዛ ወጡ። እኛው ሲገባ እሱ ቅዱስ ላሊበላ እንደቸርነቱ እነሱንም አሰጥቶ እኛም በሰላም ውለናል።
አሁን ላይ እንቅስቃሴዎች ወደ ቀድሞው በመመለስ ላይ መሆናቸውን የምትገልጸው ወይዘሮ የሽወርቅ በዚህም የተሰማትን ስሜት ተናግራለች።
እና አሁን ግን ለልደት በዓል ጀምሬያለሁ። ሰላሙ ሲመለስ ገበያው አሪፍ ነው። እስከዛሬ ቁጭ እያልኩ ሙሉውን ቤት ለቤት ልጆች ጋር ስዳረግ፣ አሁን ግን ወጥቼ በመግባቴ በጣም ደስታ ተሰምቶኛል። ባልሸጥም እንኳን የሸጥኩት እግዚአብሔር ይመስገን እየሸጥኩ ነው። ግን ባይሸጥም ውዬ መግባቴ ራሱ በእኔ ደስታዬ ነው።
የ13 ዓመቷ ታዳጊ ራሄል ወልዴ በመስቀል ላይ ስሞችን እየቀረጸች አባቷን ስትረዳና ያገኘኋት።
ይህን ሙያ የመጣሁት ከአባቴ ነው። አባቴ ነው ከእሱ ሲጀምር እሱን ሰው አሳየው፣ እሱ ደግሞ እኔ ማሳየት ጀመረ። ከዛ በኋላ ላይ እኔ እንኳን ብደክም አንቺ እኔን ማስተዳደር ትችያለሽ፣ ሌላ ነገር ቀርቶ የምትሰሪ ብሎ ይህን ማሳየት ጀመረ። እንግዳ ሲመጣ እንቀርጻለን። ዛሬ ወደ 40 ያክላን ያቀረስኩ አባ ፍሬስ ቀረጽ። ያው ግዴታ ነው እንጀራ እስከሆነ ድረስ መቀረጽ ያደርጋል።
የራሄል አባት ቄስ ወልደ አማኑኤል ይግዛው በከተማዋ ሰላም ከሰፈነበት ጊዜ ጀምሮ ስላለው እንቅስቃሴ ይህን አስተያየት ሰጥተዋል።
የቄስ ትምህርት ተምር ያለው ግን ሌላ ስራ የለኝም፣ ያው መስቀል እየሰራው ተዳደራለሁ። እና በዚሁ ቅዱስ ላሊበላን ብሎ የመጣ እንግዳ ይህን መስቀል እየሸጥኩ በዚህ ልጆች አንድ ሶስት ልጆች አሉ ያው እንተዳደራለን። አምስት ቤተሰብ ነው። ማንኛውም ሰው ፈረንጅም ይምጣ አበሻም ይምጣ በረከት እያለ ይችን መስቀል እየገዛን ስለሚሄድ ያው በዚህ ደስ ብሎን እንኖራለን። እግዚአብሔር ይመስገን። ዘንድሮ ደግሞ ያው እንደዚህ ብለን እንውላለን አላሰብነው ነበረ። አምላከ ቅዱስ ላሊበላ ይመስገን። ያው በጣም አሪፍ ነው። እኛ ደስ ብሎን ገንዘብ ማግኘታችን ሳይሆን ሰው እንደዚህ ማየታችን ራሱ ለኛ በጣም ትልቅ ነገር ነው።
በትምህርቷ ወደ 8ኛ ክፍል መዛወሯን የተናገረችው የ13 ዓመቷ ታዳጊ ራሄል ደግሞ ስሜቷን እንዲያጋርታኛለች።
እኔ በጣም ነው ደስ ያለኝ፣ ምክንያቱም በጣም 4 ወር ሙሉ ጁንታ ይዞን ነበርና ከዛ በቃ ምንም መቆጣጠር አልችልም፣ ምክንያቱም በጣም ከባድ ናቸው። እነሱ ያስፈራሉ፣ እኔ ፈራቸዋለሁ። በጣም
ምን ያደርጉሽ ነገር አለ?
እኔ ፈራቸዋለሁ። ዙሩ ሴት የተፈራዱ ሲባሉ ምናምን በቃ በጣም ነው የምፈራቸው።
አሁን ምናልባት አሁን በጣም ሰዎች እንግዳ ምናምን ይመጣል ታውለ ነበር ግን እኛ ያንን ያላላሰብንም እንኳን እንደዚህ ትንሽ ነገር እንደ ሰው እንኳን ሳይም እንኳን በግር ይመጣም ብለን አላሰብንም ግን እግዚአብሔር አቀምቶልን መጣን በጣም ደስ ያለን ከመጠብለ
ወደፊት ምንድነው መስራት የምትፈልጉት
እኔ እግዚአብሔር ፈቀደልኝ ዶክተር መሆን ፈልጋለሁ ካልሆነ ደግሞ ልክ እንደባት እንደስተማሪ መስራት ፈልጋለሁ ሁላችሁም መላው ኢትዮጵያ ህዝብ እንዳለ ወዳችኋለሁ ለአባቴ ደግሞ በቃ ክብር ይግባው በጣም ነው የምወደው አባቴን ክብር ይመስገለሱ
ይኸው አታጣቂዎች በታሳስ ወር የመጀመሪያ ቀናት ከከተማዋና አካባቢዋ መውጣታቸውን ተከትሎ በታሪካዊቷ የላሊበላ ከተማ በርካታ የቱሪስት አገልግሎት መስጫ ተቋማትን ጨምሮ ሌሎች የንግድ እንቅስቃሴዎችም ወደ ቀድሞ አገልግሎታቸው ተመልሰዋል። በተለይ በቅርቡ በከተማዋ በድምቀት ከተከበረው የገና በዓል ጋር ተያይዞ የከተማዋ እስትንፋስ የሆነው የቱሪዝም እንቅስቃሴም ከወደቀበት በመነሳት ላይ ነው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተን አመሰግናለሁ። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምጽ ወደ ቀጣዩ ዘገባችን ይሻገር። ቀጣዩ እንግዳችን እስራኤል በለማ ይባላል። ኢትዮ ኢኖቬሽን ሴንተር የተባለ የምርምርና ጥናት ተቋም መስራችና ስራ አስኪያጅም ነው። እስራኤል መኪና ከፍርቆት የሚከላከል የደህንነት መቆጣጠሪያ ስርዓት ህጻናትን ቤት ውስጥ ለመቆጣጠር የሚያስችል ፈጠራና ሌሎችን በርካታ የፈጠራ ስራዎችን መስራቱን ይናገራል። ከናኩር መልካ ጋር አጭር ቆይታ አድርጓል።
የፈጠራ ስራዎቹን ከልጅነቴ የጀመርኩትና ካሁን በጣም በርካታ የሆኑ የፈጠራ ስራዎችን ነው የሰራሁት። የመጀመሪያ ስራዬ ስልክ ነው። ከቴሌመስመር ጋር የማይገናኝ ስልክ ነው። ምንም አይነት የትምህርትም ሆነ የቴክኖሎጂ ሙቀት ሳይኖረኝ እግዚአብሔር በሰጠኝ ተፈጥሮ ተጠቅሜ በመጎርጎርና ሁሌ ምኞቴ ቴክኖሎጂ ሰው መሆን ፈልጋለሁ ብዬ ስላሰብኩ ነው በወቅቱ የተሳካልኝና የስልክ ስራውን የሰራሁት። በመቀጠል የመኪና ደህንነት መቆጣጠሪያ ሲስተም የሰራሁት እንኳን በኔ ይቅርና እንደ ኢትዮጵያ እንኳን ስለ GPS ውቀት እንኳን ያናይል ሳይገባ ነው የGPS ሲስተምን የተከተለች የመኪና ሴኩሪቲ ሲስተም የሰራሁት። በወቅቱ ምንድነው የምታረጋው መኪናው ከተሰረቀ ያለበትን ቦታ ተቆማለች ሞተር ኢንጂን ታጠፋለች ለሚያምኑት ለ10 ሰው መደወል ይችላልች በሩ ሲከፈት ለባለቤት ትደውላለች የኋላ ኮፈን ሲከፈት ለሱ አሳይ ላረጋው ሰው ትደውላለች ሙሉ ሴኩሪቲ ሆነች ሙሉ ካሜራ ሲስተም ውስጥ ያለ ሪከርድ የሚያደርግ አደጋም ዳጋጥ ፍጥነቱ ከአግባብ በላይ ይሄድ ከሆነ ከዚህ ስፒድ በላይ ይሄደ ነው ብላ ሪፖርት አረጋለች። ይሄ የመኪና ሴኩሪቲ ሲስተም የሚጠቅመው ለመኪና ብቻ ሳይሆን ለተላልቅ ተቋማቶች ለባንኮች ባንኮች ጥበቃ ላይ ሊዘናጉ ይችላሉ መልሶ ቢተኙ ምን ቢሉ ለባንኩ ማኔጀር ወይ ደግሞ ለሌላ ለጥበቃው አላፊ ባንኩ የተዘረፈ መሆኑን ሪፖርት ያደርጋል ይደውላል ካፕቸር ያደርጋል ድምጽም ይወስዳል። በሁለቱም ፓተንት አለ።
እስቲ ከመስኖ ልማት ጋር በተያያዘ የሰራውን ህጻናት በተመለከተ ግብርናውን በተመለከተ ሌሎችም የሰራቸው ስራዎች አሉና እስቲ አጠራጥር አርገ ስለነዚህ ጉዳዮች ነገረኝ።
አንደኛው ሞባይል ቤዝድ ኢሪጌሽን ሲስተም ነው የሚለው። በተለምዶ ኢሪጌሽን የሚጠቀሙት ዝናብ ባለበት ሰዓት ደሞ ወይ ደሞ ውሃ መጥቶ በሚሄድበት ሰዓት ላይ ነው ከወንዝ አካባቢ ነው የሚጠቀሙት። እኔ ደሞ ምንድን ነው ያሰብኩት ከጉድጓድ እንኳን ውሃ ቢያወጡ ያ የሚወጣው ውሃ ሪሞትሊ አክሰስ እንዲያደርጉ የራሱ የሆነ ፓወር ፓምፕ አለው ከግራውንድ ያወጣል ውሃውን ከዛ ለስፔን ዳይሬክት ያረጋዋል። ያን የሚያደርገው ምን ዳርጎ ነው አፈሩ ሲደርቅ ሶይሉ ደርቋል ብሎ ለገበሬው ሪፖርት ያረጋል። ገበሬው ባለበት ቦታ ላይ ሆኖ ማሳውን ማጠጣት እንዲችል ነው የሚያደርገው። የሚፈልገውን አክል ያጠጣል ኬሚካል መርጨት ይችላል ውሃውን በደንብ መጠቀም ይችላል ሲበቃው ራሱ አውቶማቲካሊ ይዘጋዋል ማለት ነው። የቤቢ ሞኒተሪንግ ሲስተም ደግሞ ህጻናቶችን ቤት ውስጥ ተናቸው በሚኔድ ሰዓት ስፔሻሊ ለሰራተኛም ሆነ ለማናቆም ሰው ሆነ ሰተናቸው በሚኔድበት ሰዓት እጃቸው ላይ የሚታሰር ነገር ነው ከቤት እንዳይርቁ ከዲስታንሳቸው ከወጣ አውቶማቲካሊ ለወላጆቹ ሪፖርት ማድረግ የሚችል ሲስተም በኢኖቬሽን ሴንተር ውስጥ በመሆን የሰራናቸው ነው። በርካታ ስራዎቹን ከቴክኖሎጂ ጋርና ከሴኩሪቲ ጋር የተያያዘ ነው። ሰራቸው ፕሮጀክቶች ስፔሻሊ ገንዘብን ማምጣትን ብቻ ሳይሆን ፕሮቴክሽን እንዲያረግ አገር እንዲቀቀም አቀማችንን ኢትዮ ኢኖቬሽን ሴንተር ለኢትዮጵያ ሪፕሬዘንታቲቭ አርጎ ባለም አቀፍ ደረጃ የፈጠራ ስራዎችን ውድድር ቢኖር ለመወዳደር እንዲያበቃ
እነዚያውን የሰራቸው የፈጠራ ስራዎች ምን ያህል ገበያ ላይ ይገኛሉ? ምን ያህል አርሶ አደሮቹ ሌሎችም ሰዎች ሊጠቀሙት ይችላሉ?
በአጋጣሚ ፕሮጀክቶቹን እንዳለ ሰርቼ ከጨረስኩኝ በኋላ ነው ከዚህ ሀገር አሜሪካን ሀገር በስኮላርሺፕ ሆኖ ወደ ሀገሩ ለቅቄ ወጣሁትና ከዛ ሀገር ሆኜ ደግሞ ይሄን ስራዎችን ሳይሆን የተለያየ ስራዎች ላይ ነበርኩኝ። አቆሚው ነበር የሄድኩት ለዛ አላማዬን ለማሳካስል ወይ ደግሞ አሁን እነዚህ አክሰሰብል እንዲሆኑና ህብረተሰቡ እንዲጠቀሙ ሲል ነው ኢትዮኖቬሽንን የመሰረትኩት። እንደዚህ መስርቼ ትሬን አድርጌበት የሚፈልገው አካል ከዚህ የወሰደ ኮንሰፕቱንም አይዲያውንም ኦፕሊ ፍሪ በሆነ መንገድ ወስዶ ፕራክቲካሊ እንዲሰራ ለማድረግ ህዝቡን ለመጥቀም ስል ነው ተመልሼ የመጣሁትና ይሄን ሲስተም ዲስትሪቢዩት ላድርግ ያሰብኩት አሁን በቅርብ ነው።
የፈጠራ ስራዎች ከዚህ ቀደም ያስገኙልህ ሽልማቶች አሉ? ከዛ ሽልማት ላንተ ልዩ ስፍራ የሚሰጠው የትኛው ነው?
የንግድ ተስጦ ውድድር ላይ ስወዳደር ከነበረው ውስጥ አንዱ የዚህ የመኪና ሴኩሪቲ ደህንነት መቆጣጠሪያ ሲስተም ነው። እሱ በጣም ደስ ብሎኝ የሰራሁትና ፕራክቲካሊ ተሰርቶ ተሳክቶም የታየበት ነው። በትላልቅ በመንግስት ተቋማት ውስጥ ፕራክቲካሊ ገብቶ ፊት አርጎ ተሰርቶ ተሞክሮ ታይቷል። አቅሜንም መስራት እንደምችልም ያሳየኝ ቴክኖሎጂ ነው እና አገራችን ከፍ ብላ እንድትታይ ወይ ደግሞ የተሻለ ቴክኖሎጂ ማምጣት እንደምንችል ያስመሰከርኩበት ነው።
ወጣቶች የሥራ ዕድልን በተመለከተ ብዙ እንቅፋቶች እንደሚያጋጥማቸው ይገልጻሉና አንተ ደግሞ ይህንን ሁሉ አልፈ የፈጠራ ሥራዎችንም እየሰራ ያለ ወጣት ነህና ምንድነው የምትላቸው?
ሁሌ ማስበውና ምናገረው ለወጣቶች ወጣት መስራት ይችላል። ወጣት ከፍለፊቱ እንቅፋት መጥቶኛል ብሎ ወደ ኋላ መመለስ የለበትም። ልቁንስ እንቅፋቱን አንደርግሮን ሊያሮጠው እንደመተው አርጎ ማሰብ መቻል አለበት። ሁሌ እንቅፋት ሲመታን ለክፋት እንደመታን ብቻ ሳይሆን ማሰብ ያለብን ለበጎ ቀስ ብለን ስለሄድን ይመታል ፍጥነታችንን እንጨምር ብለን ማሰብ እንድንችል ነው። የኔ ፕሪንሲፕል ነው። ወጣት ኦፖርቹኒቲን ያጣው ኦፖርቹኒቲውን ደግሞ መክፈት የሚችለው ራሱ ወጣቱ ነው። ወጣት ተስፋ መቁረጥ የለበትም። መስራት የሚችላቸው ነገሮች እያንዳንዱ መስራት እንደሚችል ማሳየት አለበት። ፈተናዎች በመጡ ቁጥር እንደ ሰክሰስ ማየት አለበት። ፕሪንሲፕሊ ሰክሰስ የሚመጣው ከፈተናዎች ናቸው። እኔ ነገሮችን ሁሉ ጨረስኩኝ ብዬ ሄጄ ሪፖርት ሳረግ ወይ ደግሞ ለሚመለከተው አካል ሳረግ በዜሮ ሊያባዛው ይችላል። ይሄ ነገር ለሀገራችን አይጠቅምም፣ ሀገራችን ጋር አይሄድም ሊል ይችላል። ይሄ የሱ ማይንድ ነው ብለን ነው ማሰብ ያለብን። የኛ ማይንድ አልፎ ስላየ ነው ልንደሰት ይገባናል። ወጣት እንደዚህ አይነት ቪዥን ነው ሊኖራቸው የሚገባው። ወደፊቱን አርቆ የሚያይ አይን ነው ሊኖራቸው የሚገባው። ሁሌ የቅርባቸውን እያዩ መውደቅ የለባቸው። ሁሌ ስራን አጣውኝ ስራ አጥነኝ ምናምን ማለት የለባቸው። መማር በፕሮፌሽናል ተምሮ ፕሮፌሽናል ስራ ብቻ ማግኘት አይደለም። ስራ በተለያየ መንገድ ስራ መፍጠር ይችላሉ። አይምሮአችን ለሁሉ ነገር ፖዚቲቭ ማይንድ ካለ ፖዚቲቭ አክሰስ አለ። ፖዚቲቭ ማይንድ አለኝ ብሎ ብቻ መሮጥም ኔጌቲቭን ሰዎችን መተው የለብንም። በፕሪንሲፕል ኔጌቲቭ ያለበት ፖዚቲቭ አለበት። ፖዚቲቭ እና ኔጌቲቭ አብሮ ሲሆኑ ነው አንድ ነገር ፋንክሽን የሚያደርገው የሚሰራው። ለዛ ኔጌቲቭ ሲመጣ እንደ ፖዚቲቭ ያዩ ከተጓዙ የሚፈልጉበት ደረጃ ሊደርሱ ይችላሉ ብዬ ነው ማስበው።
የበርካታ ፈጠራዎች ባለቤት ወጣት ስታይል ቢለማ በጋቢና ቪኦኤ አድማጮች ስም በጣም አመሰግናለሁ።
ቴንክ ዩ። እኔም በጣም አመሰግናለሁ ስለጋበዛችሁ።
ጋቢና ቪኦኤ ከአሜሪካ ድምጽ መደመጡን ይከተላል። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። ተመልካቾቻችን እንዲሁም አድማጮቻችን አሁን ወደ መጨረሻው ዘገባ እንሻገራለን። ህይወቱን በቀየረው አደጋ ምክንያት ተስፋ ሳይቆርጥ ለሌሎች የመነቃቃት ምንጭ ስለሆነ ደራሲና የህግ ባለሙያ ዳግማዊ አሰፋ ዮናታን ዘብዴዎስ በክፍል አንድ እንዳጫወተን አይዘነጋም። ዳግማዊ በአንድ ግለሰብ በጥይት ተመትቶ መራመድ እንዳይችል ሆኗል። የስራ ባልደረባውም ህይወቱን አጥቷል። ይህን ቢሆን ግን ለግለሰቡ ይቅርታ ከማድረግ ቀሪ ዓመታቱን ሌሎችን ከማገዝ አላገደውም። የመጨረሻውን ቆይታ እንሻገር።
ዳግማዊ አሰፋ በክፍል አንድ ዝግጅት ስለደረሰበት ጉዳትና ፈተናዎችን አልፎ ቀድሞም ለማሳካት ሲያስባቸው የነበረውን ዓላማዎች ማሳካት መቻሉን፣ አንዳንዶቹም እንደሚከብዳቸው፣ ሌላ ደግሞ አዲስ ያላሰባቸውን ዓላማዎች ማስፈጸም መቻሉን ተናግሯል። በክፍል ሁለትም በተለያዩ ጉዳዮች አጫውቶኛል። ዳግማዊ አሁንም የሚታየው የሰዎች መልካምነት እንደሆነም ተናግሯል።
እነዚህ ሰዎች በተፈጥሯቸው መልካሞች ናቸው ብዬ አሁንም አምናለሁ። ሰው ነው የጉዳይ የጉዳይን ደግሞ በድየው እንዳይመስል ደርሼበት እንዳይመስል ቀምቼው እንዳይመስል ሰድቤው እንዳይመስል የማያቀኝ ሰው ነው ቢሮ ይድረስ መጥቶ ተኩሶ የመጣኝ ምንም ነገር ሳልበድለው ለምን ጉቦ አትቀበሉ ሜሚል ይሄ በጣም ከባድ ነው እኔ ወድቄ እሱ ተኩሶ ሲመጣኝ ከሰባት ደረጃዎች ቁልቁል ነው ወደኩት ከዛ መግቢያ በር ላይ ነው ወደኩት የተወሰኑ ሰዎች ከቦይ ምን ሆኖ ነው ታሞ ነው ወድቆ ነው ተመቶ ነው ምናምን ሲሉ ሰሜንም መልኬንም ምሬንም ማጣቅ ሴት ናት እየሮጠሽ መታከፍር ብድግ አድርጋ ደረቷ ላይ ብድግፋ የዋካችሁ እርዱኝ እና ደኖ በህይወታን ለምትለው እኔንም ማጣቅኝ ሰው ናት በጣም ይገርማል እኔ ስመጣ ግንባሬ ተተርትሮ ነበርና ብዙ ደም ይፈሰኝ ነበር ጥይቱ በዚህ በመታየው በጠባሳው በኩል ገብቶ ከጀርባ ነው ወጣ ከፊትም ከጀርባ ሚደማ ነበር ልጅቷ ግደል ነበረት እየደማች ከነደሙ ልብሷ እንዳለ ደም በደም ሆኖ ትጮሃለች ከዛ የረዷት ሰዎች ደግሞ ነበሩ በዛ ሲያልፉ እነሱ ወስደው ሆስፒታል አድርሰውኛል እቺ ልጅ ባትደርስ እኮ ምናልባት ጥይቱ እንኳን ቢያገልኝ ባይገድለኝ ደሜ ፈሶ ልሞት ይችል ነበር ልክ ከሩቅ ስመጣ ደንግጦ በሬ ከፈተልኝን ጥበቃ አስቡ እንደገባው የተቀበሉኝ ነርሶች አስባቸው እንደገባው ተቀብሎ ግንባሬን ቶሎ ሰፍቶ ባስቸኳይ ወደ ቀጣይ ህክምና የላከኝን ዶክተር አስቡ እነሱን ተዋቸው ከኋላ አምቡላንስ ሲመጣ አንድ ሰው ታሞ ነው የጫነው ብለው መንገድ የሚለቁትንም ሰዎች አስባቸው የነዚህ ሰዎች እኮ ማስተጓጎል የኔን ህይወት ሊቀጥፎ ይችል ነበር ግን ያማሉ ቀዶ ጥገና ያደረጉልኝ ዶክተሮች የተንከባከቡኝ ነርሶች ዛሬ በጸሎታቸው በገንዘባቸው በጉልበታቸው በተለያየ መንገድ የሚረዱኝን ሰዎች አስባቸው ይሄ ሁሉ ስታይ አንድ ሰው የነዚህን ሁሉ መልካምነት ሊሸፍንብኝ አይችልም በጭራሽ
በቀልና ጥላቻ በሂደት የሚመጡ ሰዎችን ካላማቸው ወደ ላይ የሚያስቀር መጥፎ ልምድ ነው ብሏል
ጥላቻ በመማር የሚመጣ ጊስን ወለድ ጥላቻ አብሮን አይፈጠር አብሮን የሚፈጠረው ፍቅር ብቻ መውደድ ብቻ አንድ ጻል ልጅ በከተወለደ በኋላ የትኛውም ሰው ጋር ብትወስዶ ይሄዳል ከያቱን ፍቅር ነው ይሄ እንዲ ነው ያ እንዲ ነው የሚል ነገር አይምሮ ውስጥ ይል በጊዜ ሂደት በትግግብነት ራስን በመውደድ በጥላቻ በተለያዩ በወንጀል ውስጥ በመግባት ክፉ ስራ የሚሰሩ ሰዎች ግን አሉ ብዙ አሉ አንዳንድ ሰዎች በባህሪያቸውም ክፉ ይሆናሉ በቃ በተፈጥሮ ሳይሆን በኑሯቸው በተለያየ መንገድ ማለት ነው የነዛ ሰዎች ክፋት ግን የሰዎችን መልካምነት ሁሉ ሊሽርና ሰው ማለት መጥፎ ነው ብሎ ያስብል የሚችል አይደለም
በዚህ ሁኔታ ውስጥ ሆነ እንደምን ሁለት መጽሐፍ ጽፈ ማሳተም ቻልክ በማለት ላነሳው ለጥያቄ ዳግም ይሄንን ብሏል
እንዴ አይነት አደጋ ለመድረስ እኔ በአለምም በኢትዮጵያም የመጀመሪያው ሰው አይደለም ይኖራሉ በጣም ብዙ ሰዎች ግን ምንድነው ችግሩ ታሪካቸውን አላስቀመጡልን በሚዲያውም ይሁን በመጽሐፉም ይሁን በምንም መንገድ ታሪካቸው አልተቀመጠልን ስለዚህ እኔ ስመጣ በዚህ ጉዳይ ውስጥ ሰውድቅ አራያም አልነበረኝ ምሳሌም አልነበረኝ እማየው መንገድም አልነበረኝ ምን አይነት ህክምና እንዳለ አላውቅም ጉዳቱ ምን እንደሆነ አላውቅም አንተ እንዴት ነው የታከምከው ብዬ የምጠይቀው ሰው አልነበረኝ ስለዚህ ይሄ መስመር እዚህ ጋር መቆረጥ አለበት ዛሬ አደጋ ብዙ ነው በአገራችን የምታውቀው በትራንስፖርት 5600 ሰው በአመት ይጎዳብናል በጦርነት አሁን ከፍተኛ ውጊያ ነው የነበረው በዛ ውስጥ የሚጎዱትን ሰዎች አስባቸው የኔ አይነት ጉዳት የሚደርስባቸው ብዙ ሰዎች አሉ ለነሱ ሰዎች ግን ቢያንስ አሁን አንድ ወንድም ያስፈልጋቸዋል የሚያዩት ምሳሌ የሚሆናቸው እኔ እንዲሆኜ እንዲን ያለፍኩት የሚል ሰው ያስፈልጋቸዋል ይህንን ብዬ በመነሳት ነው የመጀመሪያውን አዲስ ህይወት የተሰኘውን መጽሐፍ የጻፍኩትና በእውነትም ተሳክቷል እኔ ካወጣሁ በኋላ በጣም ብዙ ሰዎች ደውለው ይታከማሉ ወይ የት ልታከም ብለውኝ የሚታከሙበትን ቦታ ደውዬ አናግሬ የህክምና ዶክመንቱን ልኬ ቀዶ ጥገና ማድረግ እንዲችሉ ፊዚዮቴራፒ እንዲሰሩ ዊልቸር ላይ መቀመጥ እንዲችሉ ፀሐይ ወጥተው መሞቅ እንዲችሉ ያስቻልናቸው ሰዎች አንድና ሁለት አይደሉም በዚህ በጣም 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 ደስተኛ ነኝ እንደዚህ ሆኖ እጅ ሳይጽፍ መጽሐፍ በጣም ከባድ ነው እኔ እየነገርኳቸው ነው ጓደኞቼ ቤተሰቦቼ ሲጽፉልኝ የነበሩት ግን ችግሩ እንደው መሰለ አንዳንድ ጊዜ ማታ ማታ በተኛውበት ቀጣዩን ቻፕተር እንዴት አድርጌ ሰራዋለሁ ብዬ አስብና አስተቤ በዚህ መልኩ ይተኛሉ። ጧት ስነሳ ተረሳዋል። እንደገና እንደነ ቻሌንጆች ነበሩና ግን እንደዛም ሆኖ ነው መጻፉ የተጻፈው ይወጣው። ሁለተኛውም ከማዘን ወዲህ አሁን ገና አመት ማልሞላውም ከወጣ 5-6 ወሩ ነው። እሱም የተጻፈው በዚህ መልኩ ነውና ቻሌንጆቹ ቀላል አይደሉም። ግን ህልም ተፈርቶ ሳይተኛ እንደማይታደሩ ቻሌንጁንም ይዞ ተጽፏል ተሳክቷል።
ስለ ገንዘብ ያለውን ማረዳት ተናግሯል።
በእለት ተእለት ህይወት ውስጥ ገንዘብ በጣም ያስፈልጋል። ችግሩ ግን ገንዘብ ሲጠቀምብህ፣ ገንዘቡ ሲመራ፣ ገንዘቡ ሲነዳህና አንተነትን ሲወስድ የዛኔ ነው ችግሩ። ደስታህን በኪስህ መሙላትና መጉደል ከወሰንከው እሱ ነው አደጋ ያለው። እኛ ላይ መጣን ሰውዬ 35 ሚሊዮን ብር ሸጡ 3 ሚሊዮን ብር ወላ ለመቀነስ ነው መጣ። ሌላ ምንም ምክንያት የለም። አይ የሰው ልጅ ገንዘብን መጠቀም ጥቶ ገንዘቡ የሰው ልጅ ላይ ሲጠቀም የዛኔ ነው አደጋ ያለው። ገንዘብ መውደድ የኃጢአት ስር የሚሆነው ገንዘቡ ሰዎችን ሲነዳቸውና ወዳልተፈለገ ነገር ሲመራቸው።
ዳግማዊ ባንድ ጥይት ብቻ ብዙ አይነት ጉዳቶችን ያደረሰበትን ሰው ይቅርታ እንዳደረገለት በሁለተኛው መጽሐፍ አስተውቋል። በመንገዲ ላይ ብታገኘው ተጨብጧል ወይስ ነው?
እኔም የደረሰብኝ ሰው እና እኔ አንተውቅ ጓደኝነትም የለንም ተውቅም የለንም ታይተንም አንደቅ ምንም ነገር አልነበረን። ፍርድ ቤት ቀርቦ ወንጀሉን ስለመፈጸሙ ሲናገር ይሄንን በማድረግ አልተጸጸትኩም ያለሰው የኔ ይቅርታ ግን በሱ መሰጠት ወይም በበደሉ ትንሽነት እና ትልቅነት ላይ የተመሰረተ ሳይሆን በእኔ ስጦታ ላይ የተመሰረተ ነው። ክሬቱም ይቅርታ ለማይገባው ሰው የማይገባውን ስጦታ መንጠጥበት እንጂ ስለመገባት የምናወራበት አይደለም። መጽሐፍ የሌለዛ ነው በድፍረት ምንም በቀል ምንም እልህ ምንም ጥላቻ ላይኖር ትቼ ወደፊት ልሄድ ይቅርታ ያደረኩለት። እሱ ብቻም አይደለም ትልቁ ነገር እኔ ይቅር ያልኩት ለእግዚአብሔር ብዬ አይደለም ለኔ ነው። እኔ ሰላም ስለሚገባኝ ነው፣ እንቅልፍ ስለሚገባኝ፣ እረፍት ስለሚገባኝ ነው፣ ወደፊት መሄድ ስለሚገባኝ ጭምር። ስለዚህ ይሄን እንደፈረ ትልቁን ውሳኔ ኮንስክ ሲያልፍ የመጨበጥ ያለ መጨበጥ ጉዳይ ትልቅ ሽዋ አይሆንም ለልፈልኪ።
ዳግማዊ ከጎኑ ላሉ ደጋግ ወገኖች ምስጋና፣ ለተቀሩ ኢትዮጵያውያን ደግሞ ጥሪ አለው።
ዛሬ ድረስ ቤት የመጣው በነጻ የሚረዱን ዶክተሮችና ነርሶች አሉ። በገንዘባቸው ደግሞ ተርፏቸው ላይሆን ይችላል ከልጆቻቸው ጉሮሮ ላይ ቀንሰው ያሳከሙኝ ያሉ ሰዎች አሉና ከቤተሰቦቼ ጀምሮ እነዚህ ሁሉ ሰዎች እግዚአብሔር ያክብርልኝ በጣም አመሰግናለሁ። ዋጋችሁንም እከፍላችሁ የሰጣችሁኝን መልሼ በመስጠት ሳይሆን በመበርታት በመጠንከር በማሸነፍ ነው ልላችሁ ፈልጋለሁ። ከዛ ውጪ አሁን ወደ ውጪ ሀገር እጄ ለመጣከም የጎፈንድሚ አካውንትና የኢትዮጵያ ንግድ ባንክ አካውንት ከፍተን እየተንቀሳቀስን ያለነው ፕሮሰሱም ጥሩ እየሄደልን ነው። እግዚአብሔር ቢፈቅድና ብንኖር ደግሞ ይሄንን ከመና ማድረግና ከዚህ በተሻለ ደረጃ ላይ ብገኝ የበለጠ ብዙ መሮጥ የበለጠ ብዙ መስራት ብዙ ለሀገሬ መጥቀም ይችላልው ብዬ አስባለሁ። በዚህ አጋጣሚ ይሄንን ቪዲዮ የሚመለከቱ ሰዎች ሊያግዙኝ የሚችሉ ሰዎች ካሉ በዚህ የጎፈንድሚና የኢትዮጵያ ንግድ ባንክ አካውንት እንዲያግዙኝ እጠይቃለሁ። እናንተንም በጣም አድርጌ ከልብ አመሰግናለሁ።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202-227-6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። በመስተንግዶ ሀብታሙ ስዩም እንዲሁም ደግሞ በመህንድስናው ደሳለኝ መኮንን እስካሁን ድረስ አብረናችሁ አምሽተናል። የነገ ሰው ይበለን። መልካም ምሽት።